Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬው የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአልኮል መጠጥ ሽያጭ እድሜ ገደብ ይሆናል። እዚህ በዩናይትድ ስቴትስ በመሸታ ቤቶችና ምግብ ቤቶች 21 ዓመት ላልሞላ ወይም ላልሞላት መጠጥ አይሸጥም።
በኢትዮጵያስ? ለነገሩ እኛን ከጠየቃችሁን ሹፍርና ላይ ስለሆንን ጠጥቶ መንዳት ክልክል ነው። በኢትዮጵያ ከሽያጩ በተጨማሪ ቢራን ጨምሮ የአልኮል መጠጥ ማስታወቂያ ሕግ ምን ይላል? ሕጉስ ምን ያህል ይከበራል?
ወጣቱ በአልኮል፣ በጫት፣ በሽሻ፣ በመጥፎ ነገር ከደነዘዘ ሀገሬን ኢትዮጵያን ወደፊት ማን የሚረከባል? ማን የኢትዮጵያ ተረካቢ ትውልድ? ለዚህ ጉዳይ ሕዝብም መንግስትም ማሰብ አለባቸው።
አቶ ውብሸት ወርቅ አለማው ከ50 ዓመት በላይ የማስታወቂያ ልምድ አላቸው። ከፊሊፕስ እስከ ሽዌብስ መጠጥ ወጣቶችን ይጎዳል ብለው ስለሚያምኑ በዚህን ያህል የስራ ዘመናቸው አንድም የአልኮል ማስታወቂያ ሰርተው እንደማያውቁ ይናገራሉ።
ሆነ ተብሎ የአልኮል መጠጥ ማስታወቂያዎቹ እንደውም የሚመስሉት ከ18 ዓመት በታች ላሉ ልጆች የተዘጋጀ ነው። ምክንያቱም አይምሮ ያለው ሰውና የእነዚህን የመጠጥ ማስታወቂያዎች የሚያዋቂ የሚባለው እርካታን በመጠጦች ውስጥ እንደሌለ ማንም ያውቃል።
ከላይ የሰማነው በማህበራዊ ሚዲያ አሌክስ አብርሃም በሚለው ስሙ በተለይ በፌስቡክ ላይ በተከታታይ በሚያቀርባቸው ጽሁፎቹ ይታወቃል። የጽሁፍ ስራዎችን የያዙ 4 መጽሐፍቶችን አሳትሟል። ለአልኮል መጠጥ ማስታወቂያዎች ገደብ አለመደረጉ ትውልድን ይጎዳል ሲል ይከራከራል።
ሌሎች 2 እንግዶችም አሉን። ዓለም አቀፍ የአልኮል መጠጥ አምራቾች በኢትዮጵያ ገበያ አተኩረዋል። ምክንያቱም ከአንድ ወጣት የልማት ባለሙያ ጋር በምናደርገው ውይይት ታገኙታላችሁ።
እንዲሁም የኢትዮጵያ የማስታወቂያ ሕግና አዋጅ ምን እንደሚል የሚያብራራልን የሕግ ባለሙያም አሳፍረናል። ሁሉንም ከፕሮግራማችን ታገኛላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። ጊኒ ከኢቦላ ነጻ መሆኗን ዓለም አቀፍ የጤና ባለስልጣናት አስታወቁ። በዚች የምዕራብ አፍሪካ ሀገር በበሽታው ከ2500 በላይ ሰዎች መሞታቸው ይታወሳል። አሁን በይፋ ከኢቦላ በሽታ ነጻ ለመባል የምትጠብቀው ብቸኛው ሀገር ላይቤሪያ ትሆናለች። የዓለም ባንክ ፕሬዚዳንት ጂም ያንኪን ባወጡት መግለጫ የጊኒን መንግስት እና ህዝብ እንኳን ለዚህ ያበቃችሁ በማለት ደስታቸውን ገልጸው በዚህ ሁኔታ ለመዝለቅ ነቅጣችሁ ተጠባበቁ ሲሉ መክረዋል። ዛሬ በቤልጅየም በዚህ የአውደ ዓመት ወቅት ዋና ከተማዋ ብራስልስ ላይ የሽብር ጥቃት ሊያደርሱ በማሴር የተጠረጠሩ 2 ሰዎችን ፖሊስ ማሰሩን የሀገሪቱ አቃቢያነ ሕግ አስታወቁ። በፈረንጆች የአዲስ ዓመት ዋዜ ማለት በርካታ ታሪካዊ ስፍራዎች ላይ ከባድ ጥቃት ለማድረስ ማቀዳቸውን የሚያመለክቱ ማስረጃዎች መገኘታቸውንም አስታውቀዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ የመንግስታቸው ኃይል ራሱን የእስልምና መንግስት ብሎ ከሚጠራው ጽንፈኛ ቡድን ነጥቀው የተቆጣጠሯትን ቁልፍ ከተማ ራማዲን ዛሬ ጎብኝተዋል። ዛሬ የኢራቅ ወታደራዊ ኃይሎች የእስልምና መንግስት ተዋጊዎችን ከከተማዋ ሲመነጥሩ በየመንገዱና በህንጻው የተጠመዱ ቦምቦችን ሲያመክኑ ውለዋል። በከተማዋ ዳርዳሩን አልፎ አልፎ ተኩስ እንደነበርም ተዘግቧል። አድማጮች፣ ለሰዓቱ የያዝኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ማንኛውም የመጠጥ ማስታወቂያ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ላይ ማተኮር እንደሌለበት የኢትዮጵያ የአልኮል መጠጥ ማስታወቂያ ህግ ይደነግጋል።
አዎ፣ የማስታወቂያ አዋጅ ቁጥር 759/2004 አንቀጽ 26/4 ማንኛውም የአልኮል መጠጥ የውጭ ማስታወቂያዎች ከልጆች መዋያ ማዕከል፣ ከትምህርት ቤት፣ ከሕክምና ወይም ታሪካዊ ተቋም፣ ከሲኒማ፣ ከቲያትር ቤቶች እንዲሁም ደግሞ ከስቴዲየም በ100 ሜትር ሬዲየስ ውስጥ እንዲቀመጥ መደረግ የለበትም ይላሉ።
ይህክ በኢትዮጵያ ባግባቡ እየተተገበረ አይደለም የሚሉ አስተያየት ሰጪዎች ደግሞ በኢትዮጵያ የሚደረገው ማስተዋቂያ ገደብ እየተደረገበት አይደለም ይላሉ። ባልደረባችን ጽዮን ግርማ ይህንን ጉዳይ በተመለከተ ሁለት እንግዶች አነጋግራ የሚከተለውን ዘገባ አሰናድታለች።
ባደጉት ሀገራት ማንኛውም እድሜው ለአካለ መጠን ያልደረሰ ማለትም ከ18 ዓመት በታች የሆነ ልጅ የአልኮል መጠጥ ገዝቶ መጠጣት አይፈቀድለትም። በዚህ እድሜ ላይ ያለ ማንም ሰው መጠጥ ሲገዛም ሆነ በዚህ እድሜ ክልል ላይ ላለ ሌላ ሰው መጠጥ ሲሸጥ የተገኘ በወንጀል ተከሶ ይቀጣል። የመጠጥ ሻጮችም በዚህ ሲደራደሩ አይታዩም። የአልኮል መጠጥ ማስታወቂያዎችም ለአካለ መጠን ያልደረሱ ልጆች ላይ ማተኮር እንደሌለበት ይደነግጋል፣ ይተገበራልም። በኢትዮጵያ ያለ ሁኔታ ግን ከዚህ የተለየ እንደሆነ ጉዳዩን በትኩረት የሚከታተሉ ታዛቢዎች ይናገራሉ። እድሜው ለአካለ መጠን ያልደረሰ ማንም ታዳጊ ማተም ሆነ መጠጣት የሚችልበት በር ክፍት ነው ይላሉ። በዚህ ጉዳይ ላይ በተከታታይ በመጽሐፍ ሙግቱን በማቅረብ የሚታወቀው የፌስቡክ አሌክስ አብርሃም ነው። አሌክስ አብርሃም ገጣሚም ነው። የዶክተር አሸብርና ሌሎች ዙቤዳ እንዲሁም ሁለት የግጥም መጽሐፍት ጸሐፊ ነው። አልኮል መጠጥ በየትኛውም እድሜ ክልል ላለ ሰው ጎጂ እንደሆነ ይገልጻል።
አልኮል መጠጥ ከ18 ዓመት በታች ለሆኑ ብቻ ሳይሆን በየትኛውም እድሜ ላይ ላሉ ሰዎች ጠቃሚ ነው የሚል እስካሁን ድረስ ያነበብኩት ነገር የለም። ያው አልኮል በተወሰነ መጠን በሰውነታችን ውስጥ እንደዚህ ጥቅም አለው እዛ ቢባልም የአልኮል መጠጥ በአጠቃላይ ግን እኔ እስከማውቀው ድረስ ለብዙ ትዳሮች መፍረስ ምክንያት ነው። ለብዙ በተለይ ሀገራችን ላይ ለበርካታ የመኪና አደጋዎች ምክንያት ነው። ሰዎችን ከሰውነት ተራ እንዲወጡ በገንዘብ ቢሆን በሞራል ቢሆን እንዲዳሽቁ ሲያደርግ ነው የአልኮል መጠጥ የማውቀው። ይህንን የምናገረው ከየትኛውም እምነት ጋር ወይም ሌላ ነገር ጋር በተያያዘ አይደለም። እንደ ሰብአዊ ሆነን ስናስበው የአልኮል መጠጥ እንደው ከጥቅሙ ጉዳቱ ብለን የምናመዛዝነው እንኳን አይደለም።
የአልኮል መጠጥ ከጥቅሙ ጉዳቱ በሚል ሚዛን ላይ የሚቀመጥ ነገር እንኳን እንዳልሆነ የሚናገረው አሌክስ፣ ይህም ሆኖ እያለ አሁን በኢትዮጵያ በርካታ የመጠጥ ፋብሪካዎች መሰረታቸውን እየተከሉ መሆናቸውን ይናገራል።
የአልኮል መጠጥ ፋብሪካዎች በሀገራችን ላይ በከፍተኛ ደረጃ እየተሰራጩ ነው። አሁን ባለው ሁኔታ ከውጭው ዓለም በርካታ ግዙፍ የሆኑ የአልኮል መጠጥ ፋብሪካዎች ሀገራችን ላይ እየመጡ ነው። መምጣት ብቻ አይደለም ደግሞ ቴሌቪዥን ሚዲያውን አጠቃላይ መጽሔት ብቲ በቴሌቪዥን በሬዲዮ በሌሎችም መገናኛ ብዙሀን በየቀኑ የአልኮል መጠጥ ማስታወቂያዎች ሳይሰሙ የሚውሉበት ጊዜ የለም። በአሁኑ ሰዓት በተለይ አዲስ አበባ ላይ ክፍለ ሀገር ነው ስትሄጂ ልክ ከተማዎች መግቢያ ላይ እንኳን ደህና መጣችሁ ምንትስ ቢራ መልካም ጉዞ እንደዚህ ቢራ ስቶች ጀመርሻል። ከተማዎች ስትገቢ በየመቶ ሜትሮ በተለይ አዲስ አበባ ውስጥ ወደ የትኛውም አቅጣጫ ብትዞሪ የአልኮል መጠጥ ማስታወቂያዎች ናቸው የቆሙት። ያውም ታዋቂ በምንላቸው ሰዎቻችን፣ በአርቲስቶቻችን፣ በምናከብራቸው ታላላቅ በምንላቸው ሰዎቻችን በኩል ነው ይሄ ማስታወቂያ የሚነገረው። እንደምታውቀው አኗኗራችን ኢትዮጵያውያን እኔ እንጃ አሁን ምናልባት የተወሰነ መኝታ ቤት ምናምን የሚባል ነገር ጀምረናል እንጂ ልጆችም ቤተሰብም አንድ ቴሌቪዥን እያየን ነው ያደግነው። አሁንም እንደዛ ነው ሁሉም ቦታ። ሆነ ተብሎ የአልኮል መጠጥ ማስታወቂያዎቹ እንደውም የሚመስሉት ከ18 ዓመት በታች ላሉ ልጆች የተዘጋጀ ነው። ምክንያቱም አይምሮ ያለው ሰውና የእነዚህን የመጠጥ ማስታወቂያዎች የሚያይ አዋቂ የሚባለው እርካታን በመጠጦች ውስጥ እንደሌለ ማንም ያውቃሉ። ከ18 ዓመት በታች ያሉ ሰዎች ናቸው ልጆች ናቸው ሊታለሉ የሚችሉት። አሁን ኮንዶሚኒየም ውስጥ ወይንም ሌላ ሰፈር ሄደሽ ህጻናት ሲታያቸው ደግሞ አስከፊው ነገር እዚህ ጋር መናገር የምፈልገው ታዋቂ የሚባሉ ዘፈኖች ዘፋኞቻችን የሚዘፍኗቸው ዘፈኖች አሉ፣ ህዝብ ውስጥ የሰረጹ የህዝብ ሀብት የሆኑ የህዝብ መዝሙር ዘፈን ተብለው የመጡ የምንሰማቸው ዘፈኖች እነሱ በቢራ እና በሌሎች የአልኮል መጠጥ ግጥም የእነሱን ጠቃሚነት የእነሱን እርካታ ሰጭነት የእነሱን መዝናኛነት በሚያትት ግጥም ተሞልተዋል። እና ህጻናት ሲዘፍን ታያቸዋለሽ። ምንትስ ቢራ አንደኛ፣ ምንትስ ቢራ እርካታ፣ እንደዚህ እንደዚህ እየተባለ ሲዘፍን ታያለሽ። እና ሙሉ ለሙሉ የእነዚህ የአልኮል መጠጥ ማስታወቂያዎች ከ18 ዓመት በታች ያሉ ህጻናትን እየጎዱ ነው። ምን አይነት ትውልድ እየፈጠርን ነው? እዚህ ህጻናት ሆነ ተብሎ እየተጠቁ ነው፣ በማወቅ የሚሆን ባለማወቅ።
በዚህ የአሌክስ ሀሳብ አንጋፋው የማስታወቂያ ባለሙያ አቶ ብሸት ወርቅ አለማውም ይስማማሉ። የአልኮል መጠጥን በማስተዋወቅ ትውልድን ወደ ከፋ ተግባር አልከትም በሚል አቋማቸው በ50 ዓመት የማስታወቂያ ስራ ልምድ ዘመን ናቸው አንድም ቀን የአልኮል መጠጥ አስተዋውቀው እንደማያውቁ ለዚህም ፈቃደኛ እንዳልሆኑ ይገልጻሉ።
ወገኔን በማስታወቂያ ስራ ለእንጀራ ለዳቦ ስልገለው አልፈልግም። በተለይም አሁን እንኳን አንሰራም እንጂ ፖስተር በስታዲየም አካባቢ፣ በህዝባዊ በዓል አካባቢ ፖስተር መለጠፍ፣ ስለ አልኮል በሬዲዮ በቴሌቪዥን መናገር፣ የሁሉን በጋዜጣ ማውጣት የምቃወመው ነገር ነው። ምክንያቱም ለእንጀራ ሲባል የሀገራችን ወጣቶች አይምሮ ማደንዘዝ የለብንም። ይሄ ነው ፕሪንሲፕሉ። ይሄ ነው እኔ ለጥቅም ስል የወገኖችን ጤንነት መለወጥ የለብኝ፣ የወገኖችን ጤንነት መሸጥ የለብኝ። ክልክል ነው እኛ ጋር አልኮል፣ ሲጋራ፣ ጫት ምናምን፣ ይሄ ምናምን ነገር ሁሉ ክልክል ነው በእኛ ድርጅት ውስጥ።
በማስታወቂያ ድርጅታቸው ውስጥ የአልኮል መጠጥን ጨምሮ ከሱስ ጋር የተያያዙ ነገሮች በሙሉ ክልክል መሆናቸውንም ይናገራሉ። ወጣቱ በአልኮል በመጠጥና በጫት ውስጥ ከተዘፈቀ ኢትዮጵያ የምትባለዋን ሀገር ማን ይረከባታል ሲሉ ይጠይቃሉ። የሁኔታውን አሳሳቢነትም አያይዘው ይጠቁማሉ።
ጠቅላላ አነጋገር ወጣቱ በአልኮል፣ በጫት፣ በሽሻ፣ በመጥፎ ነገር ከደነዘዘ ሀገሬን ኢትዮጵያን ወደፊት ማን የሚረከባል? ማን የኢትዮጵያ ተረካቢ ትውልድ? ለዚህ ጉዳይ ህዝብም መንግስትም ማሰብ አለባቸው፣ ማህበራዊ ድርጅቶችም ማሰብ አለባቸው፣ እኛ ማሰብ አለብን እንደ አበሻ እንደ ኢትዮጵያዊ ሎ እና ነገሩ አሳሳቢ ጉዳይ ነው። አንድ እርምጃ እንዲወሰድበት ያስፈልጋል። በእርግጥ መጠጡ ንግድ ነው፣ ያን ደግሞ ነግዶ ግብር የሚከፍልም አለ። ነገር ግን መጀመሪያ ልታሰብበት የሚገባ ወጣቱ የኢትዮጵያ ተረካቢ ትውልድ ስለሆነ አእምሮ ንጹህ ሆኖ ማደግ አለበት። ሽሻ ማንበቅበቅ ነው በየቦታው። ጫት የሚባለው ነገር በተለይ ይሰበሰብና ጫት ይበላል፣ አልኮል ይጠጣል፣ ካቲካ ላይ ይጠጣል፣ አእምሮ ይበላሻል። ደግሞ አሉባልታም ወሬም ይለምዳል። ይሄ ደግሞ ከኢትዮጵያዊነት ውጭ ነው። እንዲህ እኛ እኮ አያቶቻችን፣ ቅድመ አያቶቻችን አገርን ሲጠብቁ የአገርን ወሰን ሲያካልሉ የፈረስ ሽንት እየጠጡ እኮ ነው፣ የደፈረሰ ውሃ እየጠጡ ነው እኮ ሀገራቸውን የጠበቁት። ታዲያ የዛሬ ወጣት አልኮል ከጠጣ ነገ ኢትዮጵያንስ የሚጠብቀው ማን ነው? ዳር ድንበሩ ያ ወታደሩም ኢትዮጵያዊ ነው አይደለም? አድርጎ ነው አለም ወታደር የሚሆነው። ስለዚህ በጣም አሳሳቢ ጉዳይ ላይ ነን ነው
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. Eh-huh. With Henok Fente and Mr. Ward Aragao. Eh-huh.
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ከምሽቱ 1 ሰዓት ከ42 ደቂቃ ሆኗል። አድማጮች፣ የምሽቱን የመወያያ ጉዳያችን በተለይ የአልኮል መጠጥ ማስታወቂያና ሽያጭ ዙሪያ አስተያየቶቻችሁን አድርሱን። ዲጄ ፋትሱ አት ቪኦኤ አማሃሪክ ላይ ጥያቄዎቻችሁን እየመለሰ እያስተናገደ ይገኛል። አስተያየቶቻችሁን አድርሱን።
አስቀድመን በመግቢያው እንደተናገር ነው ሁለት እንግዶች በዚህ ጉዳይ ላይ አስተያየቶቻቸውን የሚያካፍሉን ሁለት እንግዶች መስመር ላይ አሉን። ብስራት ተሾመ ኢትዮጵያ የሚገኝ የልማት ምጣኔ ባለሙያ ነው።
ሌላኛው እንግዳችን ደግሞ አቶ
ሄኖክ ይናገሩ
ዳኘ ይባላል። ጽዮን ግርማ እዚህ ስቱዲዮ ትገኛለች። ዝግጅቱን ያሰናዳችው እሷ ናት። የህግ ባለሙያ ነው። ቁምላቸው ዳኘ ነው ያልሽው?
አዎ፣ አቶ ቁምላቸው ዳኘ ይባላል። እንግዲህ ሁለቱም ወጣቶች ስለሆኑ አንተ እያልኩ ነው መጠራቸው። አቶ የመጀመሪያውን ጥያቄ ከአቶ ብስራት ተሾመ ጀምሬ ከዛ በኋላ ውይይታችን እናደርጋለን። ብስራት መስመር ላይ ነህ አይደል?
አለሁኝ።
ስለዚህ አንተ እያልኩ ነው እንግዲህ ምጠራ።
እሺ፣ ኦፍ ኮርስ።
እሺ፣ የመጀመሪያውን ጥያቄ ወደ አንተ ማመጣው በአሁኑ ሰዓት የቢራ ፋብሪካዎች ጨምሮ በርካታ የአልኮል ፋብሪካዎች መሰረታቸውን ኢትዮጵያ ላይ እየጣሉ ነው እና ለምንድን ነው ፊታቸውን ወደዛ እያዞሩ ያለው ትላለህ?
እንግዲህ እንደሚታወቀው እነዚህ የቢራ ፋብሪካዎችም ሆኑ የአልኮል ፋብሪካዎች የሚያዩት ቢዝነስ ነው። በዩ የዓለም ክፍሎች ላይ መልቲናሽናል ካምፓኒዎች ናቸው። የት ያዋጣናል፣ የት ያከስረናል የሚለውን እያሰቡ ስለሆነ ካልኩሌት አድርገው ስለሆነ የሚሰሩት ወደ ኢትዮጵያ እየመጡ ይገኛሉ። ይህም ሊሆን የቻለው ደግሞ ትልልቆቹ የዓለም አቀፍ ተቋማት እንደ ዓለም ባንክ እና አይኤምኤፍ የመሳሰሉት የኢትዮጵያን የኢኮኖሚ እድገት ከመንግስት በሚያገኙት መረጃ መሰረት ፐብሊሽ ሲያደርጉ የሚወጡ ቁጥሮች ላይ እጅግ ከፍተኛ የሆነ በዓለም ላይ አንደኛ፣ ሁለተኛ፣ አራተኛ፣ አምስተኛ የሚባል አይነት የእድገት መጠን ምጣኔ እየታየ ስለሆነ ይህንንም ቁጭ ብለው የሚያዩት እነዚህ ቢራ ፋብሪካዎች ይሄ ያለ እንደዚህ አይነት ክፍት የሆነ ኢኮኖሚ እድገት እየታየበት ያለ ቦታ ላይ መካከለኛ ገቢ ያላቸው ሰዎች ቁጥር መጨመሩ አይቀርም በሚል አሳምሽን፣ እንዲሁም ያም በቁጥር ይደገፋል በሚል አሳምሽን ወደ ኢትዮጵያ እየመጡ ፕሮፊታቸውን መጨረሻ ላይ ያው ትርፍን ነው የሚያዩት። ስለዚህ ትርፋቸውን ፍለጋ ወደ ኢትዮጵያ በስፋት እየገቡ ይገኛሉ። አሁንም ስራ በደንብ የጀመሩ አሉ።
ብስራት፣ እንደው እዚህ ላይ መጠኑንም ለማሳየት የሚረዳ ይመስለኛል። በ2014 እና 2015 በዓለም ባንክ በወጣ መረጃ መሰረት ወደ ኢትዮጵያ የመጣ የውጭ ኢንቨስትመንት ውስጥ ወደ 80 ከመቶ የሚሆነው ከመጠጥና የተለያዩ የመጠጥ ኢንዱስትሪ የተቋቋሙበት ነውና ይሄ ሁኔታውን የሚያሳይ ይመስላል።
በጣም ትክክል ነው። በጣም ትክክል ነው። እንደውም እዚች ላይ ለመጨመር ያህል የአፍሪካ ውስጥ ያሉ የአልኮል ኮንሰምፕሽኖችን ፐብሊሽ ሲደረጉ የምናያቸው አሉ። ለምሳሌ በደቡብ አፍሪካ ሳውዝ አፍሪካ ውስጥ አሁን 11.5 ሊትር በአመት ፐር ካፒታ ኮንሰምፕሽን ነው የሚባለው በኢኮኖሚክሱ 11.5 ሊትር በአመት አካባቢ የደቡብ አፍሪካ ህዝብ ይጠቀማል አልኮሎችን፣ የተለያዩ አልኮሎችን። ይሄ ቢራ ብቻ አይደለም። ለምሳሌ ነጋቦን፣ ናሚቢያ ምናምን የመሳሰሉት ሀገሮችም እንደዚሁ 11.8 ሊትር ፐር ካፒታ በአመት ውስጥ ይጠቀማሉ። የኢትዮጵያን መተን ደግሞ ስናየው ወደ 4.3 ወይም 4 ሊትር አካባቢ በአመት አልኮል ኢትዮጵያ ውስጥ ጥቅም ላይ ይውላል በአንድ ሰው ተብሎ ይገመታል። ይህ ማለት ግን የተለካው ነው ወይም ሜዥር የተደረገው ነው መሀል ከተማ ላይ እንደዚህ ትልልቆቹ ከተሞች ላይ ያለው ነው እንጂ ወደ ቅርታ ወደ ገጠሮች ገባ ብለን ደግሞ በየቤቱ የሚጠመቀውን አልኮል ለምሳሌ እንደዚህ አረቄ ምናምኖች ያጠቃልለ ቁጥር አይደለም። ስለዚህ አሁን ከአራት ወይም 4.3 ሊትር በአመት በአንድ ሰው ተነስቶ ሌሎቹ የአፍሪካ ሀገሮች የደረሱበት 10 ሊትር ድረስ ክፍት የሆነ የገበያ ኦፖርቹኒቲ እነዚህ የቢራ ፋብሪካዎች እያዩ ስለሆነ ይሄንን ለመጠቀም ሲሉ ነው ወደ ኢትዮጵያ እየመጡ ያሉት ብዬ ገምታለሁ።
ብስራት፣ እዚህ ላይ ለገበያው ክፍተትን አይተው ቢመጡ ኢኮኖሚው ላይ የሚያሳድረው ተጽዕኖ አለ? ኢኮኖሚውን በማሳደግ መልኩ የእነዚህ የቢራ ፋብሪካዎች ወደ ሀገር ውስጥ መግባት ምን ያህል አስተዋጽኦ ያበረክታል?
በሚገባ ከፍተኛ የሆነ አስተዋጽኦ ነው የሚያበረክተው። ለነገሩ ይሄንን የዚህን ያህል አስተዋጽኦ ያደርጋል የሚለው የራሱ የሆነ ምርምር ሪሰርች ያስፈልገዋል ብዬ ገምታለሁ። ነገር ግን እንዲሁ ከላይ ስናየው ለምሳሌ ብዙ እጅግ በጣም ብዛት ያለው ታክስ ይከፍላሉ እነዚህ የቢራ ፋብሪካዎች። ከዛም ባለፈ ብዙ ሰው ቀጥረው ያስተዳድራሉ። በተለያየ መልኩ በኢኮኖሚው ላይ ከፍተኛ የሆነ አስተዋጽኦ ያደርጋሉ ብዬ አስባለሁ። ስለዚህ ይሄ ለመንግስት አበረታች ስለሚሆን ከዚህ በላይም ሌሎች ፋብሪካዎች እንዲመጡ ወደ ሀገር እና ምርታቸውን እንዲያቀርቡ መንግስትም ያበረታታቸዋል ብዬ እገምታለሁ።
እሺ፣ በጣም አመሰግናለሁ። መስመር ላይ ትቆየናለህ ብስራት። ወደ አቶ ቁምላቸው መለሳለሁኝ። አቶ ቁምላቸው፣ እንደማስታውሰው ኢትዮጵያ ውስጥ እኔ በነበርኩበት ወቅትም ከነዚህ ከቢራ ፋብሪካዎች ጋር የማማከር ስራዎችንም ትሰራ ነበርና እነዚህ የቢራ ፋብሪካዎች ወደ ኢትዮጵያ ውስጥ ገብተው እነዚህን ድርጅቶቻቸውን እንዲያቋቁሙ ያለው ህግ ምን ይመስላል ከህግ አንጻር?
እሺ፣ አመሰግናለሁ። በሁለት ደረጃ ማየት የምንችል ይመስለኛል። እንግዲህ ኢትዮጵያ ውስጥ ማናችን ውጭ ባለሀብት ኢትዮጵያ ውስጥ በሚመጣበት ጊዜ በሁለት መንገድ ነው ኢንቨስት ማድረግ የሚችለው። አንደኛው ግሪን ፊልድ የሚባለው ኢንቨስትመንት ነው። ይሄ ማለት ገንዘቡን በካፒታል በጥሬ ገንዘብ ማለት በውጭ ምንዛሪ ወይም ደግሞ እቃዎችን በማስገባት አዲስ የኢንቨስትመንት ፕሮጀክት ይዞ አዲስ ፋብሪካ ማቋቋም አይነት የመስራት ነገር ነው። ሁለተኛው ብራውንፊልድ ኢንቨስትመንት የምንለው ነው። ይሄ ደግሞ ነባር ድርጅቶች ውስጥ አክሲዮን በመግዛት ወይም የነባር ድርጅቶችን ንብረት በመግዛት ኢንቨስት ማድረግ ነው። ከቢራ ጋር በተያያዘ ያሉትን ኢንቨስትመንቶች በምናይበት ጊዜ እንግዲህ ኢትዮጵያ ሕግ በሁለቱም አይነት ኢንቨስትመንቶች አሁን ባለው ሁኔታ በተለይ $200,000 ሚኒመም ካፒታል ወይም ዝቅተኛ ካፒታል መጠን $200,000 እንዲሆን ይጠይቃል። አንድ የውጭ ባለሀብት ኢትዮጵያ ውስጥ ኢንቨስት ሲያደርግ ከኢትዮጵያውያን ጋር ደግሞ በቅንጅት የሚሰራ ሲሆን $150,000 አካባቢ ነው ዝቅተኛ የሚጠይቀው ካፒታል መጠን። አሁን በስራ ላይ ያሉት የቢራ ፋብሪካዎች በምናይበት ጊዜ የውጭ ባለሀብቶች የገዟቸው ቤዚካሊ ብራውን ፊልድ በምንለው ማለት ነባር ድርጅት ውስጥ አክሲዮን መግዛት በምንለው አይነት መንገድ የመጡ ናቸው። በተለይ ደግሞ በዋነኛነት ከመንግስት በመግዛት ማለት ነው። ለምሳሌ ሜታቦ ቢራ ፋብሪካን ብንወስድ ሜታቦ ቢራ ፋብሪካን ከኢትዮጵያ መንግስት ወይም ከፕራይቬታይዜሽን ከፕራይቬታይዜሽን ኤጀንሲ ዲያጆ የሚባል የእንግሊዝ ሀገር ኩባንያ በ$225 ሚሊዮን ነው የገዛው። በተመሳሳይ እስከማስታውሰው ሀይኒከን የሚባለውም እንደዚህ የታወቀ የቢራ ኩባንያ የሀረር ቢራና የበደሌ ቢራን ቢራ ፋብሪካዎችን $160 ሚሊዮን አካባቢ ይመስለኛል የገዟቸውና ይህ እንደገና የምታዩት እንደምትችል በጣም ትልቅ ገንዘብ ነው። የኢንቨስትመንት ዝቅተኛ ኢንቨስትመንት ካፒታሉን በሚገባ የሚያሟላ ነው። ከዚህ በተጨማሪም እነኚህ ኩባንያዎች ለምሳሌ ያላቸውን መጀመሪያ ያላቸውን ካፒታል ስናይ የቢራ ፋብሪካዎቹ 80 ሚሊዮን ብር 40 ሚሊዮን ብር አይነት ካፒታል ያላቸው ናቸው እና እነኛዎቹ ኩባንያዎች በ205 ሚሊዮን ዶላር ወይም በ160 ሚሊዮን ዶላር አይነት ያክል ገንዘብ አውጥቶ ሲገዟቸው ቅድም በአቶ ብስራት እንዳለው ኢትዮጵያ ውስጥ ያለውን ገበያ የህዝብ ብዛቱንም ጭምር ከግምት ውስጥ በማስገባት ነው። ከዛም ከገዟቸውም በኋላ ማስታወቂያ ላይ የሚያወጡትን ወጪ ያየ ሰው አቲንክ በግልጽ የሚታይ ነገር ነው። አንዳንዶቹ ብሔራዊ ቡድንን ስፖንሰር ያደርጋሉ፣ ሌሎቹ አርቲስቶችን ስፖንሰር ያደርጋሉ እና ብዙ ብዙ ገበያ እንዳለ ታሳቢ የሚያደርግ ነው። ምናልባት ቅድም
ቁምላቸው እዚህ ላይ እንደው ከህግ አንጻር ያለውን እንመልከት። አስቀድመን ያነበብነው የአዋጅ ቁጥር አለ። ኢትዮጵያ ውስጥ የመጠጥ ሽያጭን ወይም ደግሞ የማስታወቂያን በተመለከተ በተለይ ወጣቶች በሚገኙበት በውጭ የሚደረጉ ማስታወቂያዎችን ህጉ ምንድን ነው የሚለው? የእድሜ ገደብ አለው ወይ ደግሞ ያፈጻጸሙስ ሁኔታ ምን ይመስላል?
ሁለት አይነት ነገር ነው ያለው እዛ ጋ። አንደኛው የአልኮል መጠንን በሚመለከት የተቀመጠ ገደብ አለ። ይህ ማስታወቂያ አዋጁ ላይ 759/2004 የሚባለው ማስታወቂያ ላይ ይህ ማስታወቂያ አዋጅ ላይ የአልኮል መጠኑ ከ12% በላይ የሆነ ማስታወቂያ ማናቸውም መጠጥ የሚመለከት ማስታወቂያ ከውጭ ማስታወቂያና ዕለታዊና ሳምንታዊ ከሆነ ጋዜጣና መጽሔት በስተቀር በሌሎች ማስታወቂያ ማሰራጫ መንገዶች ሊሰራጭ አይችልም የሚል ክልከላ ያስቀምጣል። ይሄ በአዋጁ አንቀጽ 26(1) ላይ የተመለከተ ነው። እንደዚሁም እንዲህ አይነት ከ12% በላይ የአልኮል መጠን ያላቸው መጠጦች በኤሌክትሮኒክ ስክሪን፣ በድምፅ ማጉያ፣ በድምፅ ካሴት ወይም በሌላ በምስልና በድምፅ የሚሰራጭ የውጭ ማስታወቂያ ማሰራጨት ክልክል ነው ይላል። ስለዚህ ከ12% በታች የአልኮል መጠን ያላቸውን ማስታወቂያዎች የተመለከተ ግን ጨርሶ እንዳይተላለፉ የተደረገ ክልከላ የለም። ይልቁንም እንደ አይነት ከ12% በታች ያላቸው የአልኮል መጠጥ ማስታወቂያዎች በዚሁ በማስታወቂያዎቹ አንቀጽ 26(3) መሰረት የሚያስተላልፉት መልእክት ላይ ነው ክልከላ ወይም ገደብ የሚደረገው። ለምሳሌ ማናቸውም የአልኮል መጠጥ ቢሆን የአልኮል መጠጡን መውሰድ ለጤና ተስማሚ እንደሆነ፣ ግላዊ ወይም ማህበራዊ ስኬትን እንደሚያስከትል፣ የተሻለ ስነ ልቦናዊ ወይም አካላዊ ብቃት እንደሚያስገኝ ወይም ፈዋሽ እንደሆነ የሚገልጽ ወይም በተደጋጋሚ ወይም ከልክ በላይ እንዲጠጣ የሚገፋፋ ከሆነ ወይም ከአልኮል ሱስ መጠበቅን የሚያጣጥል ወይም የሚቃወም ከሆነ መጠበቅን ማለት ነው ይቅርታ፣ እንዲሁም አካለ መጠን ያልደረሰ ልጅ ላይ ትኩረት የሚያደርግ ወይም አካለ መጠን ያልደረሰ ልጅን የማስታወቂያው ተዋናይ አድርጎ የሚጠቀም ወይም ሌላ መሰል መልእክት የሚያስተላልፍ መሆን የለበትም ይላል። እንዲሁም ማንኛውም የአልኮልና የውጭ ማስታወቂያ ከልጆች ሙያ ማዕከል፣ ከትምህርት ቤት፣ ከሕክምና ወይም ታሪካዊ ተቋም፣ ከሲኒማ ቤት፣ ከቲያትር ቤት ወይም ከስቴዲየም በመቶ ሜትር ራዲየስ ውስጥ እንዲቀመጥ መደረግ የለበትም ነው የሚለው የማስታወቂያ አዋጁ። ስለዚህ ይዘትን በተመለከተ ቅድም እንዳልኩት ያለ አብሶሉት የምንለው አይነት ክልከላ አለ። በተጨማሪ ደግሞ የማስታወቂያውን ኮንቴንት ወይም ማስታወቂያውን ይዘት በተመለከተ ደግሞ አሁን ያስቀመጥኳቸው ገደቦች አሉ። እነኝን ገደቦች ተላልፎ ማስታወቂያ ቢወጣ ማንኛውም ሰው ከብር 10,000 በማያንስ እና ከብር 100,000 በማይበልጥ የገንዘብ መቀጮ እንደሚቀጣ እንደዚሁ የማስታወቂያ አዋጁ አንቀጽ 34(1) ላይ ይደነግጋል።
እዚህ ጋር አቶ ቁምላቸው አያይዘህ አንድ ነገር እንድትገልጽልኝ ፈልገው አሁን ባሉት አስተያየት ሰጪዎችም በዚህ ነገር ላይ በማህበረሰቡ ላይ የሚያደርሰውን ቀውስ ጠቅሰው የሚከራከሩ ወገኖች እንደሚሉት ይሄንን ህግ ይሄንን አዋጅ ማን ነው የሚያስፈጽመው? አሁን በመቶ ሜትር ራዲየስ የሚሆን ከዛ በጣም በቅርብ በሆኑ በስቴዲየም አካባቢ፣ በህጻናት መጫወቻ ቦታዎች፣ በህጻናት መጽሐፍት መሸጫ ላይ ሳይቀር በመጽሐፍት የሚታተሙ መጽሔቶች ላይ በየትኛውም በቴሌቪዥንም በአንድ የመንግስት የቴሌቪዥን ጣቢያም ሳይቀር እነዚህ ማስታወቂያዎች እንደ ልብ እየተላለፉ ነው ይላሉ። እና ማን ነው ይሄንን አዋጅ የሚያስፈጽመው? ማን ነው ይሄን ቅጣት እንዲፈጸም የሚያደርገው አካል?
እሺ፣ ጥሩ ጥያቄ ነው። ይህን አዋጅ ዋናው የሚያስፈጽመው አካል የኢትዮጵያ ብሮድካስት ባለስልጣን ነው። ይህም በአዋጁ ላይ በግልጽ ተደንግጎ የሚገኝ ነገር ነው። ስለዚህ የኢትዮጵያ ብሮድካስት ባለስልጣን ይህን በማስፈጸም ረገድ በሁለት አይነት መንገድ እንዲያከናውን የሚጠበቀው፣ አንደኛው ማስታወቂያዎች በተለይ በቴሌቪዥንና በሬዲዮ ሚስት የሚተላለፉ ማስታወቂያዎች፣ በጋዜጣ የሚተላለፉ ማስታወቂያዎችን ጭምር የብሮድካስት ባለስልጣን የመፍቀድ እና የመከልከል ኃላፊነት አለበት። ስለዚህ የማስታወቂያውን ሕግ ጥሰው ሲገኙ ማስታወቂያዎችን እንዳይተላለፉ ማገድ ይችላል። በተግባርም በሌሎች ጉዳዮች ከአልኮል ውጭ በሆኑ ጉዳዮች ያግዳል። በሁለተኛ ደረጃ ይህን ሕግ ጥሰው የተገኙ ሰዎች የወንጀል ቅጣት የሚያገኛቸው ስለሆነ ጉዳዩን አጣርቶ ለአቃቤ ሕግ ማስተላለፍ እና አቃቤ ሕግ ክስ መስርቶባቸው ፍርድ ቤት በወንጀል እንዲቀጡ ማድረግ ነው። ነገር ግን በተግባር እንደምናየው ይህ ነገር በደንብ ሲፈጸም ተግባራዊ ሲሆን አናይም። እንደማስታውሰው ለምሳሌ በስቴዲየም ውስጥ እንደውም አንዳንድ አልኮል መጠጦች ማስታወቂያዎች በትልቁ ተሰጥተው የሚገኙ ይመስለኛል። የተጫዋች ማሊያዎች ጭምር በግራ አምራች ፋብሪካዎች ወይም በግራ አምራች ኩባንያዎች ስፖንሰር የሚደረጉበት የሚታወቁበትም ጭምር ሁኔታ ያለ ነው ይመስለው እና አፈጻጸሙ ላይ ከፍ ያለ ችግር ያለ ይመስላል።
የውጭ እነዚህን ማስታወቂያዎች የስቴዲየሞቹንም እነዚህንም የሚመለከተው ብሮድካስት ባለስልጣን ነው።
በዋናነት ብሮድካስት ባለስልጣን ነው። ግን ከዛ በተጨማሪ ደግሞ በተለይ የሚስተቀሩ የውጭ ማስታወቂያዎችን በተመለከተ ማዘጋጃ ቤቶች እንደዚሁ ኃላፊነት አለባቸው። ማዘጋጃ ቤቶች መፍቀድ አለባቸው መስከፍሩቱን ክፍያ አለ እና ያን በሚፈቅዱበት ጊዜ ከህግ አንጻር የማይቀርሉ መሆናቸውን የመረጋገጥ ግዴታ አለባቸው። ስለዚህ የውጭ ማስታወቂያዎችን በተመለከተ በሁለቱም ወገን ሼርድ ነው ኃላፊነቱ ማለት ይቻላል።
ኦኬ፣ ወደ ማጠቃለያችን ብንሄድ ያው ካለን ሰዓት አንጻርም ወደ ብስራት አንድ ጥያቄ ልጠይቅና እነዚህ የቢራ አምራች ኩባንያዎች ፊታቸውን ወደ ኢትዮጵያ ገበያ ሲያዞሩ ከዚህ ከማስታወቂያ ጋር የተያያዙ ጉዳዮችን እንዴት ነው የሚያዩዋቸው? በውጭ ሀገር አሁን አንተ ቅድም የጠቀስክልን በአፍሪካ ያለውን ነው እና ባደጉ ሀገራትስ የዚህ የአልኮል የጠጪዎች መጠንና የማስታወቂያዎችን እንዴት ነው የሚያስተያዩዋቸው?
በአፍሪካ ውስጥ ቅድም እንዳልኩት በስፖርት ቻናሎች ሳይቀር እነዚህ የማስታወቂያዎች በደንብ ነው የሚነገሩት፣ የቢራ ማስታወቂያዎች። ከዛም አልፎ በአውሮፓም በተለያዩ የስፖርት ኢቨንቶች ላይ እነ ሄኒከን እንደነሱ አይነቶቹ ሻምፒየንስ ሊግን ስፖንሰር ሲያደርጉ ሁሉ እናያለን። ስለዚህ እኔ እነዛኞቹ ኢንቴንሽኑ ምንድን ነው? በእንደነዚህ በትልልቅ ኢቨንቶች ላይ ስፖንሰር ሲያደርጉ ኢንቴንሽኑ ምንድን ነው? እዛ ያንን ኳስ የሚመለከቱ ከ18 ዓመት በላይ የሆኑ ሰዎች እየጠጡ እየተዝናኑ እንዲመለከቱ ያንን ጨዋታ የሚያደፋፍር ወይም ደግሞ የሚያነሳሳ አይነት ማስታወቂያ ሆነው ብዬ ስለምገምት እኔ እንደነዚህ አይነት ኢቨንቶች ላይ እግር ኳስ ላይ በተለይ እዛ አካባቢ ላይ ያሉት ነገሮች ላይ ችግሩ አይታየኝም። እንዲሁም ደግሞ አውሮፓ ላይ ያሉ አሁን ለምሳሌ ካልተሳሳትኩኝ ሃንጋሪ ይሁን ወይ ደግሞ ቼክ እንደዚህ ናቸው። በጣም ከፍተኛ የሆነ የአልኮል ኮንሳምፕሽን በአመት የሚጠቀሙት እነዚህ ሀገሮች እስከ 15-16 ሊትር በአመት በእያንዳንዱ ሰው ፐርካፒታ ይጠቀማሉ ተብሎ ይገመታል።
እስቲ ብስራት በጣም አመሰግናለሁ። ሰዓታችን ማለቁን አቀናባሪያችን ንጉሱ እየነገረን ነው። ይሄ ጉዳይ በዚሁም ያበቃ አይደለም፣ በሌሎች ውይይት እንቀጥላለን። ለዛሬው ለእለቱ እንግዶቻችንን ብስራትና አቶ ብስራት ተሾመንና አቶ ቁምላቸው ዳኘን በጣም አድርገን እናመሰግናለን።
አዎ በተለይ እናመሰግናለን አቶ ቁምላቸው ዳኘ። እኔ እንኳን አንድ ጥያቄ ነበረኝ ግን ሰዓት የለኝም። ስለ ስምህ ግን ይለፈን። በተለይ ህጉ ምን ያህል እየተከበረ ነው፣ ለመከበርስ ምን መደረግ አለበት የሚለው ነገር በጣም ሰፊ ውይይት ይጠይቃል። ሲሆን በሚቀጥለው ፕሮግራምሽ ይህንኑ ሰርተሽ ይዘሽ እንደምትመጪ ተስፋ አደርጋለሁ።
እናመሰግናለን ሲሆን ዋናው የጋቢና ዓላማ የሚሄው ነው ሀሳብ ማምጣት፣ ማወያየት። እስቲ አድማጮች ደግሞ ለእናንተም ጥያቄ እንሰንዝር። ዛሬ ምሽት ያሰማናችሁን ዝግጅቶች አስመልክቶ ያሏችሁን አስተያየቶች አት ቪኦኤ አማሃሪክ ላይ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን፣ መልእክቶቻችሁን አድርሱን። በትዊተርና በፌስቡክ ደግሞ አለው አት ቪኦኤ አማሃሪክ ላይ እንገናኛለን። እንወያይ፣ ተወያዩ። በሰላምና በጤና ያገናኘን።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።
This program has come to you from the Voice of America, Washington.